ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ አስቀድመን በሳምንቱ መጀመሪያ ስለተካሄደው የዲሲ አፍሪካ ፌስቲቫል እንነግራችኋለን። ወዲህ የወጣቶች ካፕዌራ ጨዋታ ወዲያ ደግሞ አፍሮ ቤት ሲያጀበው ድንቅ የምዕራብ አፍሪካ ዳንስ ከዚያ ደግሞ የኢትዮጵያዊ አዝማሪ ትዕይንት ከሰሞኑ በተደረገው የዲሲ አፍሪካ ፌስቲቫል ላይ ከነበረው አዝናኝ ትርኢት ተቀንጭቦ የተወሰደ ነው። ፌስቲቫሉ ግን ከማዝናናት የተሻገረ ቁም ነገር እንዳለው የነገረን ፌስቲቫሉን ባዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስቱ ነው።
ዋና ዓላማው የመስከረም ወር እንግዲህ የአፍሪካውያን እሴቶችን በተመለከተ የምናጎላበት ነው። ብዙ አፍሪካውያኖች በተለይ በዋሽንግተን ዲሲ የሚኖሩ የአፍሪካውያን ማህበረሰቦች ባህላቸውን፣ እሴቶቻቸውን እንዲሁም ሌሎች ባህል ስንል እንግዲህ ሙዚቃው ሊሆን ይችላል፣ ስነ ጽሁፉ ሊሆን ይችላል፣ ቲያትሩ ሊሆን ይችላል፣ ሌሎችም ስነ ጽሁፎች የመሳሰሉት ነገሮች ለህብረተሰቡ የሚያስተላልፉበት ለሌላው ማህበረሰብ በተለይ ደግሞ አሜሪካ ውስጥ ምንኖር ደግሞ አሜሪካ ሁሉን አቀፍ የሆነች አገር ስለሆነች ለአሜሪካውያን ነዋሪዎች ሁሉ ለሁሉም አሜሪካውያን ያሉንም ባህሎች፣ እሴቶቻችንን፣ ቅርሶቻችንን የምናስተዋውቅበት ልዩ አጋጣሚ ነው።
በፌስቲቫሉ በዲሲና አካባቢው የሚኖሩ አፍሪካውያን ላይ አተኩረው ከሚንቀሳቀሱ ተቋማትና የንግድ ቤቶች መካከል የተወሰኑት አገልግሎታቸውና ምርቶቻቸውን አስተዋውቀዋል። ከአህጉር አፍሪካ የመጡ የከተማዋ ነዋሪዎች ሐሳብና ልምዶቻቸውን ተለዋውጠውበታል። ባህል ነክ አጫጭር መግለጫዎችም ተሰምተውበታል። ልጆቻቸውን ይዘው የፌስቲቫሉን አንዳንድ ክንውኖች ሲጎበኙ ካገኙዋቸው ወላጆች መካከል አንዷ ቲና ዘውዴ ናት። ቲና በምዕራቡ ዓለም ውስጥ ልጆች ከማንነታቸውና ተፈጥሮ ጋር ተቀራርበው እንዲያድጉ ለማድረግ ያለውን ፈተና ከልምድ ታውቀዋለች።
ላይክ ልጆች ሪሊ በጣም 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 ከሚገባው በላይ ማንነታቸው ተጎድተዋል። ላይክ እኔ በራሴ አገላለጽ ሰርቫይቪንግ ነው እንግዲህ ልገልጸው እንጂ ግን እየኖሩ ነው ለማለት እስከማልችልበት ደረጃ ነው የደረስኩት። እና ለምሳሌ ላይክ ከናቹራል ጋር ከኔቸር ጋር ኮኔክትድ አይደሉም። ኤቭሪቲንግ በቃ ላይክ ኤቭሪቲንግ ኦልሶ ሰርቪስ አውትሶርስ ነው። ስታርቲንግ ፍሮም ቢፎር ኬር አፍተር ኬር ላይክ ሎንግ አወርስ ፉድ ላይክ ፓረንት ዊ አር ጀስት ላይክ አ ፋሲሊቴተር ብዬ ነው ራሴ የምቆጥረው። በዛ መካከል ትራንዚሽን ከአፍተር ሎንግ አወር ቢፎር ኬር ኦል ዴይ ሎንግ ትምህርት ቤት ናቸው። ከአፍተር ኬር ደግሞ ከልጆች ጋር ነው። ካልቸር አንተ ዩ አር አብሰንት ሌላ ሰው ካልቸርህን ያቀብልልሃል። እና እኔ ኖቲስ ያልኩት የተማርኩት ነገር ማለት ነው። እና ያ አንተም እንደምትረዳው እኛ ጋር ሜንታል ሄልዝ ኢሹ ብዙ የለም አይደለም። ወደ አፍሪካ ላይክ እዚ ሁሉ ስፔሻሊስት የሁሉ ቴራፒ እንትን እያለ ላይክ ፍሮም ደ ሩት ከሩቱ ጀምሮ ያንን ነገር ቢያገኝ ኑሮ የሁሉ ክራይሲስ እና ቴራፒ እንትን እና አያስፈልግም ነበር።
እንዲህ ያለው መድረክ ታዳጊዎች ከባህልና ማንነት መሰረታቸው ጋር እንዲቀራረቡ በማድረግ ረገድ ያለውን ፋይዳ ቲና አንስታለች።
ልጆቻችን የ7 አመት ልጅ አለኝ። በጣም ካልቸራል የሆነ ነገር ላይክ ኤክስፖዠር በጣም ያስፈልግ ነበረ። እንደዚህ አይነት ፕሮግራም ብዙ ጊዜ ቢኖር በጣም ደስ ይላል። ስፔሻል ለትናንሽ ልጆቻችን
ባህሉና ስለማንነታቸው
ለማንነታቸው ጋር ኮኔክትድ እንዲሆኑ ስትነግራቸውና ኤክስፖዠር ኖሯቸው ሲያዩት አንድ አይነት አይደለም መቼም።
ቲና ፌስቲቫሉ ተጨማሪ ወላጆችና ልጆችን የሚያሳትፉ ክንውኖችን በማካተት ካሁኑ የበለጠ ማደግ እንዳለበትም መክራለች። አቶ ዮናስ ዘውዴ በእንግድነት ወደ ዩናይትድ ስቴትስ ከሰሞኑ ብቅ ያለ የፌስቲቫሉ ሌላ ታዳሚ ነው። ከእህቱና ከእህቱ ልጅ ጋር ሆኖ ትዕይንቶችን ሲቃኝ ያገኙት አቶ ዮናስ ባህልና ማንነት በልጆች አስተዳደግ ውስጥ ያለውን ጠቀሜታ ዘርዝረው ከዚህ አንጻር የመስቀል ፌስቲቫሎችን እርባና እንዲያውሳል።
አዎ፣ አንዱ ትልቁ ነገር እንግዲህ ያው የሰው ልጅ ሁልጊዜ የራሱን ባህል፣ የራሱን ማንነት፣ የራሱን የመጣበት ማህበረሰብ ማወቅ አለበት። አለዛ ያው ዓለማችን በጣም ሰፊ ከመሆኑ የነሳ ያው ልጆች ሊጠፉብ ይችላሉ እና ራሳቸውን ሳያውቁ ይቀሩና ከየት ተነስተው ከየት ነው የጀመርኩት ወዴት ነው የምደርሰው የሚለውን ዳይሬክሽን ለማግኘት ትንሽ በጣም ከባድ ይሆናል በህይወታቸው። ስለዚህ እኔ በበኩሌ ሁልጊዜም ያው ልጆች እኛ እንዴት ባህላችንም እንደሆነ እንዴት እንዳደግን እንዴት እንደመጣን ነገም ደግሞ እነሱ እንዴት ማስቀጠል እንዳለባቸው ባገኘው ታጋጣሚ ሁሉ አስተምራለሁ። እንደገና ደግሞ አሁን እንደዚህ አይነት ኢንቶች በሚኖሩበት ሰዓት ያንን ነገር ሞር ያበረታታል እና ልጆቹም ሼፕ ይሆኑ ይመጣሉ። ስለዚህ ሪሊ እንደዚህ አይነት ነገሮች ማድረግ ለልጆችም ለወላጅም ለሁሉም ትልቅ ጥቅም አለው ብዬ አስባለሁ።
ዋሽንግተን ዲሲ በርከት ያሉ ትውልድ ኢትዮጵያውያን የሚኖሩባት ከተማ ነች። ዲሲ አፍሪካን የመሰሉ ፌስቲቫሎች በሁሉን አቀፍ ዘርፎች ለከተማዋ የእውቀትና የጉልበት መዋጮ ለሚያዋጡት እኒህ ማህበረሰቦች ላቅ ያለ ጠቀሜታ ራስን ማስተዋወቂያም እድል መሆኑን የሚናገረው ፌስቲቫሉን ያዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስቱ ነው።
እንደምታውቀው ከናይጄሪያ ቀጥሎ ሁለተኛው የህዝብ ቁጥር ያለንን ይሄ እንግዲህ ከምንም በላይ እንግዲህ ኤርትራውያንም ኢትዮጵያውያንም በተለያየ ስራ መስክ ተሰማርተን እንገኛለን። በንግድ ስራ በሌሎችም ስራዎች ተሰማርተን እንገኛለን። በተለይ እንደምታውቀው ዲሲ አካባቢ ብዙዎቹ የንግድ ስራ እንቅስቃሴዎች የሚካሄድባቸው ብዙዎቹ የሙዚቃ ፌስቲቫሎች ብዙዎቹ ባህላዊ እንቅስቃሴዎች የሚካሄድባቸው እንደመሆኑና ከምንም በላይ ደግሞ የርዕሰ መዲና ሆና ስለምታገለግል ይህ አጋጣሚ ለኢትዮጵያውያንና ለኤርትራውያን ያለንን ቅርስ ባህላችንን እሴቶቻችንን ለሌላው ማህበረሰብ በሰፊው ልናስተዋውቅበት እንችለው ትልቁ አጋጣሚ ነው። ትልቁ ከምንም በላይ ለኛ በጣም ትልቅ እድል ነው። ለምን በአለም አቀፍ ደረጃ ስናየው እንዲህ ቀዳሚውን ቦታ ምትይዘው ዋሽንግተን ዲሲ የዲዛይን ኢንታየር አሜሪካን ስናይ እንግዲህ አሜሪካን በትንሹ ምናይበት ምናገኝበት ትልቁ ቦታ ስለሆነ
የዩናይትድ ስቴትስ የህዝብ ቁጥር መስሪያ ቤት በ2020 የጎርጎሳውያኑ አመት በወጣው ሪፖርት የአሜሪካ መናገሻ በሆነችው ከተማ ወደ 690 ሺህ የሚጠጉ ህዝቦች እንደሚኖሩ ከነዚህ መካከል 300 ሺህ ያህሉ ጥቁር ወይንም አፍሪካዊ አሜሪካውያን እንደሆኑ ይጠቁማል። ከማናቸውም የአሜሪካ ከተሞች በተለየ መልኩ ከተማዋ የአፍሪካ ጉዳዮች ቢሮ በማቋቋም የአፍሪካውያንን ጉዳይ እንደምትከታተልም ተሰምቷል። የዚህ ቢሮ የክንውኖች ኃላፊ የሆነችው ገሊላ ጌታነህ ፌስቲቫሉ የከተማው አስተዳደርና አገልግሎቶች ለነዋሪዎች ለማስተዋወቅ እግረ መንገዱን እንደሚያገለግል ለባልደረባዬ ቴሪካ ወሬ ነግረዋለች።
ይሄ ዝግጅት ሁሉም አፍሪካውያን የዋሽንግተን ዲሲ ከተማ ነዋሪዎች በአንድ ላይ በመሆን ልዩ መሆናቸውን እንዲያከብሩ በማድረጉ ረገድ በእጅጉ መልካም እድል ነው። ከሰኞ እስከ አርብ ባለው ጊዜ ማሳካት ላልቻሉት ጉዳይ ጨምሮ በዋሽንግተን ዲሲ አስተዳደር በኩል የሚሰጡ የተለያዩ የመረጃ ሀብቶችንና አገልግሎቶችን በመግባቢያ ቋንቋቸው ለማግኘትም ይሄ ዝግጅት በእጅጉ መልካም አጋጣሚ ነው።
ዲሲ አፍሪካ ፌስቲቫል የተለያዩ የአፍሪካ ሀገራትን የወከሉ እንግዶችን ጨምሮ በዋሽንግተን ዲሲ ከንቲባ ቢሮ ውስጥ በተለያዩ የዘርፍ ኃላፊነቶች ውስጥ የሚገኙ ባለስልጣናት ተገኝተውበታል። አጫጭር መልእክቶችም ተላልፈውበታል። ጋቢና መዝናኛ ከአሜሪካ ድምጽ እየተደመጠ ነው። ወደ ቀጣዩ መሰናዳዎችን ከመሻገራችን በፊት የአንድ ወጣት ድምጻዊ ስራ እናዳምጣለን። እዚህ ድምጻዊ አባት በድምጽ መረዋነታቸው ከሚታወቁት በወጣትነታቸው ካጣናቸው ሙዚቀኞች መካከል አንዱ ነበር። ታምራት ደስታ ልጁ ዳግም ታምራት ይባላል። የአባቱን ፈለግ በመከተል ለአድማጮች አንድ የሙዚቃ ስራውን ከሰሞኑ ጀባ ብሏል። ባንዶር ውስጥ በዩቲዩብ ገጽ ብቻ ከአንድ ሚሊዮን ሰዎች በላይ አዳምጠውለታል። ይሁን እንዴ የሙዚቃው መጠሪያ ነው።
ያኔ ሁሉ ቦታ ልቤ መሰጨንቆላ የው ሳቲ ሶኖ በኔ away for a body, just to me, she won't be a summer. Who can I say? Kit and again, you know, now again, summer. You think that we like it? That's what I want in there. Live, live again.
ጋቢና መዝናኛ ከአሜሪካ ድምጽ እየተደመጠ ነው። ቀጣዩ መሰናዶ ደግሞ ወደ ለንደን ይወስደናል። ኢትዮጵያ ፊልም ሳምንት በዚያ እየተከበረ ነው። በኢትዮጵያ ፊልም ታሪክ ከፍተኛ ስፍራ የተሰጣቸው ስራዎች ለይታም ቀርበዋል። አስተዋይ መለሰ ቀጣዩን ልኩልናል።
በኢትዮጵያ በ1950ዎቹ የተነሱት የመጀመሪያዎቹ የኢትዮጵያ ፊልም ሰሪዎች ትውልድ ስራዎቻቸው ለይታ የበቁበት መጠን ውስን ቢሆንም ጉልህ የሆኑ ልቦለድና ዘጋቢ ፊልሞችን አውጥተዋል። ከነዚህ መካከል ሙሉ በሙሉ በውጭ ሀገር ባለሙያዎች ተይዞ የነበረውን የኢትዮጵያ ፊልም ስራና ስርጭት ወደ ኢትዮጵያውያን ያሻገረው የሀገር ፊልምና የማስታወቂያ ማህበር የፊልም ድርጅት በ1957 በኢላላ ኢብሳ ተጽፎ ውልደቱ ኢትዮጵያ በሆነው በግሪካዊው ላምብሮስ ጆካሪስ የተዘጋጀውን ሂሩት አባቷ ማን ነው ፊልምን አዘጋጅቶ ለመጀመሪያ ጊዜ ለእይታ አብቅቷል። ምንም እንኳን አብዛኛው የቴክኒክ ቡድን አባላት አውሮፓውያን ከፕሮዳክሽን ስራው በኋላም የነበረው ሂደት በጣሊያን ይሰራ እንጂ በጥቁርና ነጭ ቀለም የተቀረጸው ከአንድ ታዋቂ ዘፋኝ ጋር በፍቅር ወድቃ የህይወት አቅጣጫዋን ለማስተካከል የምትታትርን ወጣት ታሪክ የሚተርከው ፊልም የኢትዮጵያ የመጀመሪያው ፊልም ተብሎ በታሪክ ተመዝግቧል። ይህ ፊልም ለኢትዮጵያ ፊልም ሰሪዎችና ተመልካቾች የፈርቀዳጅነት ሚና ቢኖረውም በተለይ በአሁኑ ዘመን ግን ከእይታ ተሰውሮ ቆይቷል። ከጥቂት ወራት በፊት በዘመኑ ቴክኖሎጂ በመታገዝ የዲጂታላይዜሽን ስራው ተጠናቀቀው ሂሩት አባቷ ማን ነው ለመጀመሪያ ጊዜ ለዓለም አቀፍ ተመልካች ሊቀርብ ጉዞውን ወደ ለንደን አቅንቷል። ከጥቅምት 4 እስከ 6 2015 በለንደን የንግድ አካባቢ በሚገኘው ሪች ሚክስ ሲኒማ በሚዘጋጀው የኢትዮጵያ ፊልም ሳምንት ላይ እንደሚቀርብም ነው ሀበሻ ቪው ቴክኖሎጂና ሚዲያን ከመሰረቱት መካከል አንዷ የሆኑትና የድርጅቱ ኦፕሬሽንስ ዳይሬክተር ትዕግስት ከበደ የነገሩኝ። ዳይሬክተሯ እንደ ሂሩት አባቷ ማን ነው ያሉ ቅርስ የሆኑ ፊልሞችን ወደ ውጭ ሀገር ሲኒማ የማምጣቱ ሂደት እንዴት እንደነበር ሲያስረዱ
ሂሩትን ለማምጣት በጣም ጊዜ ፈጅቷል። 2 ወር ተኩል ምናልባት 3 ወርም ሊሆን ይችላል። መጀመሪያ ሄደን ከተነጋገርን በኋላ ሄደን ካየን በኋላ ከዛኛ እንደውም በጣም ቀላል መስሎን ነበር። በቀላሉ ቶሎ እንደዮቹ ፊልሞች ተስማምተን ይመጣል ነበር። እሱ ሳይሆን የግድ በኮሚቴ መታየት ነበረበት። እንዴት ነው የምትሄደው? ጥራቷ እንዴት ነው? ጤናዋ እየተባለ ብዙ ነገር ስለተያየቅን ጊዜው እንደሚፈጅ ገብቶናል ማለት ነው። ጥንቃቄ ያስፈልገው ነበር። ሂሩትን ለማምጣት እንዲቀላል አልነበረም። አሁንም ቢሆን እዚህ መጣ ለንደን ስለመጣ በጣም ደስ ብሎናል።
የኢትዮጵያ የፊልም ሳምንትን ከ2012 ዓመተ ምህረት ጀምሮ በለንደን ማዘጋጀት የጀመረው ሀበሻ ቪው ዘንድሮ ለ3ኛ ጊዜ 3 ኢትዮጵያዊ ፊልሞችን ለእይታ በማቅረብና ከፊልሞቹ አዘጋጆች ጋር በሚደረግ የጥያቄና መልስ ፕሮግራም ኢትዮጵያዊ ተመልካቹን በትዝታ ወደ ሀገር ቤት ለመመለስ የውጭ ዜጎቹን ደግሞ ስለ ኢትዮጵያ ለመንገር መዘጋጀቱን ዳይሬክተሯ ትዕግስት ነግረውኛል።
ሶስት ፊልም ይዘን መተናል። ለንደን ላሉት እንግዶች ሲኔት አለ፣ ሂሩት አባቶማን ነው አለ፣ ከዛ በኋላ ደግሞ ሬስ ፈላጊ አለ ማለት ነው። የተለያየ ጆንራ ይዘን ስለመጣን ሁሉም ሰው ተጋብዞ ሄዶ እንዲያየ እንላለን።
ኢትዮጵያውያን ፊልሞችን በክፍያ በማሳየት ስራውን የጀመረው ሀበሻ ቪው በአሁኑ ጊዜ ተደራሽነት አድማሱን በማስፋት ፊልሞችን ከሀገር ውጪ እየወሰዱ የማስተዋወቅ ስራን እንደሚሰራም ዳይሬክተሯ ከአሜሪካ ድምጽ ጋር ባደረጉት ቆይታ ጠቁመዋል።
የኛ ኢንዱስትሪ ያደገ ባለበት ሰዓት ብዙ ታሪኮችና ብዙ ኦሪጅናል የሆኑ ነገሮችን ይዘን ስንነሳ በአለም እስካሁን ድረስ በደንብ የታወቀ የለንም በየገመታለው አልታወቀንም በፊልም ኢንዱስትሪው። ለምሳሌ ናይጄሪያ ወይ ህንድን ብናይ፣ አሁን ደግሞ ሳውዝ አፍሪካ ብናይ የነሱ ኢንዱስትሪ በጣም ያደገ ነው። እኔ እንግዲህ የምገምተው ምንድነው ህዝቦቻቸው ሄደው ፊልሙን በደንብ አግባ ያሉ ሰፖርት ያደርጋሉ። አንድ ሁለተኛ ደግሞ በውጭ ሀገር ፌስቲቫል ላይ በየቦታው እየወሰዱ ያስተዋውቃሉ። ይሄ ማለት የሀገራቸው ሰው ብቻ ሳይሆን ውጭ ሀገር ያለውም ሰው ማንኛውም አይነት ዜጋ አይቶ ሊገነዘብ ይችላል ማለት ነው። ይሄ ነው እንግዲህ አንዱ ብዬ የምገምተው። የኛም አላማ ስንጀምር እንዴ ለምንድን ነው ጥሩ የኢትዮጵያ ፊልም እያለ ታሪካችን ጥሩ የሆነ ቋንቋችን ዩኒቲ የሆነ ከዛ ደግሞ ምንድን ነው የምንጨምረው? ሰብታይትል ነው እንግዲህ ሌላው ሰው እንዲያነበው እንዲገነዘበው ለምን አናረግም ብለን ተነሳሳን። ቅድም እንዳልኩት የኛ ስራ የተጀመረው በስትሪሚንግ ፕላትፎርም ነበረ። አሁን ደግሞ ወደዚህ ኢትዮጵያን ፊልሞች ወስዶ ውጭ ሀገር ማስተዋወቁ ላይም ገብተናል። ይሄ ካምፓኒያችን የኮርፖሬት ሪስፖንሲቢሊቲ አርገን ያዝ ነው።
አንድ ፊልም ሰሪ በመታዘጋጁት የኢትዮጵያ ፊልም ሳምንት እንዲሁም በማሰራጫቸው ላይ እድል እንዲያገኝ መስፈርቱ ምንድነው? የፊልም ሳምንቱ አላማስ ለሚለው ጥያቄም ሲመልሱ
አንደኛ ታሪኩ ኦሪጅናል መሆን አለበት ላለሁኝ፣ ሁለተኛ በጥሩ አቋም የተሰራ፣ ከዛ ደግሞ ሁላችንም አንድ ቋንቋ ብቻ ስለማንነጋገር ሰብታይትል ቢኖረው ጥሩ ነው። ይሄ ማለት ደግሞ የተለያየ ሰው ላይ ይደርሳል በማለት እነኚህ ናቸው እንግዲህ ለክራይቴሪያ ገነ ምን ይዘው እንግዲህ ያው የፊልም ዊክ ብለን ስንጀምር ማላማውም የነበረው አሁንም ቢሆን የኢትዮጵያዊ ሰው ፊልም ከኢትዮጵያ ወጥቶ ሲኒማ ቤት ገብቶ መታየቱ አንደኛ ገጹ በደንብ ያስተካክላል፣ ለፊልም ሰዎች መድረክ ይከፍትላቸዋል። ከዚህ በፊት ከኛ ጋር የሰሩት ሰዎች ሌላ ቦታ እየሰሩ ስለሆነ ፐብሊሲቲ ብቻ ሳይሆን ስራቸው ተደንቆ ይታይላቸዋል በማለት ነው። ሲኒማ ቤት እንደማንም ውጭ ሀገር ያለው ፊልም ፖስተራቸው ተሰቅሎ ሰው አይቶ የሚያቀርቻ ኢትዮጵያ ብቻ ሳይሆን ሌላው ሰው የሚያልፈውስቶ እንደ የኢትዮጵያ ፊልም እዚህ ያለ እንዴት ትገርቼሊ ብሎ ያን እድል ለመክፈት ብለን ነው። ከቻለን ተዋናኞቹን ወይ ደግሞ ጸሐፊዎቹንም አብሮ ለማምጣትና እዚህ ወይንም እዚህ ቢሆን ሌላም ሳይሆን ወደፊትም እያሰብን ስለሆነ እዛ ላይ እንዲገኙና እንዲታይ እንዲተዋወቁ ለነሱም ደግሞ ሁለተኛና ሶስተኛ ፊልም ላይ ጥሩ ደረጃ እንዲያደርሳቸው በማለት እሱን እናረጋለን ማለት ነው።
በቀዳሚ ዝግጅቱ አንድ፣ በሁለተኛው አራት፣ እንዲሁም በአሁኑ በሶስተኛው ዝግጅቱ ሶስት ፊልሞችን ለይታ የሚያበቃው የኢትዮጵያ ፊልም ሳምንት በየአመቱ በመስከረምና ጥቅምት ወራት ላይ የሚካሄድ ሲሆን ኢትዮጵያውያን ፊልም ሰሪዎች ስራዎቻቸውን ለዓለም አቀፍ መድረክ እንዲያበቁ ከማገዙም በላይ ለባለሙያዎች ፈርጀ ብዙ ድሎችን በመፍጠር የሀገሪቱን የፊልም ኢንዱስትሪ እንደሚያነቃቃ ይታመናል። በዝግጅቱ ላይ የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን ጨምሮ የአዲስ አበባ ሲኒማ አስተዳደር ባለሙያዎችና ለእይታ በሚቀርቡት ፊልሞች ላይ ከተጫወቱት ተዋናዮች መካከል የተወሰኑት እንደሚገኙ ለማወቅ ተችሏል። ለአሜሪካ ድምጽ አስተዋይ መለሰ ከለንደን።
ጋቢና መዝናኛ ከአሜሪካ ድምጽ እየተደመጠ ነው። በመቀጠል ቆየት ካሉ ነገር ግን ዘመን ከማይሽራቸው ዜማዎች አንዱን እናሰማችኋል። በአውሮፓውያኑ አቆጣጠር በ1971 የወጣ ሙዚቃ ነው። በኢትዮጵያ አቆጣጠር 1963 ዓ.ም ገደማ ተጫዋቾቹ ዘ ችላይትስ የተሰኙት የሙዚቃ ቡድን አባላት ናቸው። ቺካጎና ሃይላይትስ የሚሉ ቃላትን በመገጣጠም የተሰራ ቃል ነው መጠሪያቸው። የቺካጎ እንቁዎች ወደሚለው ይጠጋል ትርጓሜው። የዘመኑን ወጣት ልብ ካቀለጡባቸው ስራዎች መካከል አንዱ Have You Seen Her ይላል። አይታችኋታል ወይ እንደማለት ነው። በጥቂቱ ሰምተን እንመለስ።
But for me, just another day. They all gather around me. They seem to know my name. We laugh, tell a few jokes, but it still doesn't ease my pain. I know I can't hide from a memory. Though day after day I've tried,
I keep saying, she'll be back. But today, again, I've lied.
Oh, I see her face everywhere I go. On the street, and even at the picture show. Have you seen her? Tell me, have you seen her? Oh, I hear her voice and the cold winds blow. In the street, music on the radio. Have you seen her? Tell me, have you seen her?
ጋቢና መዝናኛ ይከተላል። አብራችሁን ስላላችሁ በጣም ደስ ብሎናል። ሀብታሙ ስዩም መመሰግደው ኤልያስ አስማረ ደግሞ በድምጽ መንደስና አብረናችኋለን። ታላቁ የአፍሪካ ሩጫ በየአመቱ በሰሜን አሜሪካ የሚደረግ የ5 ኪሎ ሜትር የጎዳና ሩጫ ነው። ዴምቪ ተብሎ የሚጠራው የዋሽንግተን ዲሲ ከተማን የሜሪላንድና የቨርጂኒያ ግዛቶችን በሚያካልለው ቀጠና የሚኖሩ ትውልድ አፍሪካውያን በስፖርታዊ ወንድማማችነት ለማቆራኘት ያለመው ስፖርታዊ ክንውን በዛሬው ዕለት ተካሂዷል። ትናንት በዋዜማው ስለውድድሩ አላማና ከውድድሩ ጋር ተያይዘው ስለሚቀርቡ ሌሎች መርሃ ግብሮች ለማወቅ የታላቁ የአፍሪካ ሩጫ ወይም ግራንድ አፍሪካን ረን መስራችና የኖቫ ኮኔክሽን ኃላፊ የሆኑትን ዶክተር ጋሻው አብዛን በስልክ አግኝተናቸው አነጋግረናቸው ነበር። ከዚያ ቆይታችን መካከል የተወሰነውን ቀንጭበን ሰምተን እንመለስ። ዶክተር ጋሻው ጥቂት አመታትን ወደ ኋላ ልውሰድህ። ግራንድ አፍሪካን ረን ወይም ታላቁ የአፍሪካ ሩጫን ለመመስረት ምክንያት የሆኑ ጉዳዮች ምን ነበሩ? በዚህ ክንውን ውስጥ ደምቀው እንዲቀርቡ ወይም እንዲሳኩ የተፈለጉ ግቦች ምን ነበሩ በወቅቱ?
አመሰግናለሁ ስለጋበዝከኝ ሰብተሙ። መጀመሪያም የነበረው አሁንም ወደፊትም የምንቀጥላቸው ሶስት አላማዎችን ይዘን ነው የምንቀሳቀሰው። የመጀመሪያው የስፖርቱን የሩጫን አግራችን ብሔራዊ እሴት የሆነውን ተጠቅመን የወገኖቻችንን በሰሜን አሜሪካ የሚገኙ ኢትዮጵያውያን አፍሪካውያኖችን ማገናኘት ነው የመጀመሪያው። ሁለተኛ ግን በዚህ ሀገር ለረጅም አመታት የኖሩ ወገኖቻችንን ብሎም ደግሞ ህጻናትን የበለጠ ወደ ባህላቸው ማቅረብ ነው። ሶስተኛው ደግሞ በማህበረሰባችን ዘንድ ከፍተኛ አስተዋጽኦ ያበረከቱ በተለያየ መስክ በስፖርቱም በአርት በኪነ ጥበቡ እና እንዲሁም በስራ ፈጠራ ዙሪያ የራሳቸውን አስተዋጽኦ ያበረከቱ ሰዎችን የምናስብበት የምንዘክርበት የምናወድስበት ዝግጅት ነው የሚሆነው ሩጫ። ከዛ በድጋፍ ሽልማት ዝግጅት አለን። ለሁለተኛው ጥያቄ መልስህ አብሮነት መሻል ነው bear together የሚል ነው መርሆ ይዘን የምንቀሳቀሰው አለ።
መልካም። እንግዲህ የዘንድሮው የታላቁ አፍሪካ ሩጫ ወይንም ግራንድ አፍሪካን ረን በነገ ዕለት ይከናወናል ተብሎ ይታሰባል። ይሄ የሩጫ ክንውን ከስፖርታዊ ይዘቱ ወይንም ግቡ በተሻገረ መንገድ እንግዲህ ሌሎች ግቦች እንዳሉት ቀደም ብለህም ጠቅሰህልናል። በነገ ዕለት በሚኖረው ዝግጅት ውስጥ የሚካተቱ መርሃ ግብሮች ምንድናቸው ከሚለውን ጀምር።
መልካም። እንግዲህ አንዱ አላማችን እዚህ ሀገር ተወልዶ ያደጉ ምናልባት ከባላቸው ጋር ወደ ኢትዮጵያ ሄደው ኤክስፒሪየንስ ልምዱን ማግኘት ያልቻሉ ወይም ደግሞ እዚህ ሀገር ብዙ ጊዜ የቆዩ ወገኖቻችንን ከባላቸው ጋር ለማስተዋወቅ የባህላዊ ውዝዋዜዎች ይኖሩናል። የተለያዩ ደግሞ ባህላዊ ቁሳቁሶችን የሚያቀርቡ ቬንደርስ የምንላቸው ወይም ደግሞ አገልግሎት አቅራቢዎች ድርጅቶች ምርቶቻቸውን የሚያስተዋውቁበት መድረክ ይኖራል። ከዛም ባሻገር ደግሞ ሀገራችን እውቅት አትሌቶች ምክትል ኮሚሽነር ደራርቱ ቱሉ፣ ቀነኒሳ በቀለ፣ ሚገል ወልዴ፣ ባጅማ ሮባ አራት ኦሎምፒያኖች ናቸው። ቁጥር ግልቻን የመሳሰሉ አትሌቶች ይገኛሉ። እና መርሃ ግብሩ ጠዋት 9 AM በዚህ ሀገር ጠዋት 3 ሰዓት የምንለው በሀገር ቤት ይጀምራል። የህፃናት ውድድር አለ መጀመሪያ፣ ቀጥሎ ደግሞ 9:30 ላይ የአዋቂዎች ውድድር ወዲያውኑ ይቀጥላል። አምባሳደር ስለሺ የአሌክሳንድሪያ ሜየር በቦታው ላይ ይገኛሉ። እንዲሁም ደግሞ የረኛዬ ተከታታይ የቴሌቪዥን ድራማ አባላት በሙሉ ዛሬ ጠዋት ይገባሉ። የተወሰኑት ትናንት ከትናንት ወዲያ ገብተዋል። እና መርሃ ግብሩ ጠዋት 9:10 ላይ ተጀምሮ በ11:30 ወይም ደግሞ አገር ቤት 5:30 በሚለው ላይ ይጠናቀቃል። አሳሙ
መልካም። እንግዲህ ከዚህ ውድድር ማግስት ደግሞ ኢምፓክት አዋርድ የተሰኙ በተለያዩ ዘርፎች ተጽዕኖ ፈጣሪ የሆኑ ኢትዮጵያንና አፍሪካውያን የሚሸለሙበት ዝግጅት እንዳለም ሰምተናል። የዘንድሮ ተሸላሚዎች እነማን ናቸው?
ሀብታሙ፣ እንደምታውቀው ከዚህ በፊትም እንደምናደርገው በቀኑ ነው ኦፊሻሊ አናውንስ የምናደርገው። እሱን እስከ እሁድ ነው የምናቆየው። ነገር ግን ጠቆም ማድረግ በሶስት መስኮች ነው ሽልማቱ የምናደርገው። በስፖርት ለተለያዩ የአፍሪካ ወጣቶች ሆነ በዓለም ላይ የሚኖሩ ወጣቶች በተነሳሽነት አስተዋጽኦ ያበረከቱ፣ እንዲሁም ደግሞ በኪነ ጥበቡ ቅድም ጠቆም እንዳደረኩት እና ሶስተኛ ደግሞ በፍትሳ ፈጠራ በዚህ አካባቢ የሚሆን በሰሜን አሜሪካ የኛ ወገኖችን የሚረዱ እንደምታውቀው የመጀመሪያው ላይ አርቲስት ቴድሮስ አፍሮ፣ ደራርቱ ቱሉ፣ ሚስተር ማርክ ገርልፍሬንድ እንግዲህ በኪነ ጥበቡ፣ በስፖርቱ፣ በስራ ፈጠራ መሆኑ ነው። አምና ደግሞ ጥሩነሽ ዲባባ፣ ኤኮን እና አቶ በረከት ወልዱ ማለት በስፖርቱ፣ በኪነ ጥበቡ እና በስራ ፈጠራ ተሸልመዋል። በዘንድሮም ጭምጭምታው ሊሰማ ይችላል። ነገር ግን እሁድ ዕለት ነው ኦፊሻሊ አናውንስ የምናደርገው፣ በይፋ አናውንስ የምናደርገው። ሀብታም
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። ዛሬ የምንሰነባበተው አሁንም ድረስ ቲክቶክን በመሰሉ አውታሮች ላይ ወጣቶች መልሰው ከሚያቀነቅኗቸው ነገር ግን ቆየት ካሉ ሙዚቃዎች መካከል አንዱን በመጋበዝ ነው። ተጫዋቹ ሻምበል በላይነህ ነው። የሙዚቃው ርዕስ ደግሞ የወሎ ልጅ። መልካም ሳምንት ይሁንላችሁ።
ካባይ ዳርን ኮይኖኒ ከወርዶን ችከዳኒ የለም የሚለኝ ማመው ካለማራ ካባይ ዳርን ኮይኖኒ ከወርዶን ችከዳኒ የለም የሚለኝ ማመው ካለማራ ካባይ ዳርን ኮይኖኒ ከወርዶን ችከዳኒ የለም የሚለኝ ማመው ካለማራ ካባይ ዳርን ኮይኖኒ ከወርዶን ችከዳኒ
Yamilang 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 y